አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአድልፍ ፓርለስ አክተደር ሶበ ተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ተረካ ክፍል 11 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአድልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 11 ጣላት አፋፍ ላይ ዛሬ የፈረንጆች አዲስ አመት ነው 1936 እንደ ኢትዮጵያ አቆጣጠር ታህሳስ 22 ቀን 1928 ዓመተ ምህረት ጣሊያኖች ዛሬ ሰላም የሰጡን ይመስላል። ጣዋት ላይ አንዲት የስለላ አውሮፕላን ብቅ ብላ ትንሽ ዞር ዞር ካለች በኋላ ተመልሳ ወደ መቀሌ በራለች። ሰፈራችንም ይቺን ፋታ ተጠቅሞ ሴቱ እንስራውን ተሸክሞ ቀረብ ወዳለ ወንዝ ውሃ ፍለጋ ወርዷል። ወንዶቹ ከሰፈር ወጣ ብለው ከየማሳው የተበሰቡትን ነዶ አስረው በራሳቸው ተሸክመው ወደ ሰፈር በመመለስ ላይ ናቸው። አንዳንዶቹም በየቀበሌው ሲዘዋወሩ ቆይተው ከየቤቱ የሸማመቱትን ጥራጥሬ በሸማቸው ቋጥረው ሲመለሱ ይታያሉ። እኔም ጣት ለልጅ ወልደ ገብርኤል በክሎይናው ሸው ወደ እንጣሎ መንደር ወርዶ አምባሻና ጠጅ ይገዛልን ዘንድ ከሄደ ቆይቷል። ልጅ ወልደ ገብርኤል እንደማንም የገብሬ ወታደር ሁሉ ባረጀ ኮቱ ላይ ያደፈ ሸማውን ደርቦ ነው የሚሄደው። ምናልባት ከሌሎች የሚለይበት ነገር ቢኖር ከፊት የግርጣቶቹ ብቅ ጥልቅ የሚሉበትና ጨርሶ ተገንጥሎ ወድቆ እንዳይጠፋበት በልጥ ጥርቅም አርጎ ያሰረውን ጫማውን ማድረጉ ብቻ ነው። ልጅ ወልደ ገብርኤል ከአመት በፊት ፈረንሳይ ሀገር ፖለቲካል ሳይንስ ሲማር ያማረ ልብሱን ለብሶ የፓሪስ ቡና ቤቶችን ያስስ የነበረ ያራዳ ልጅ እንደነበር አሁን ላየው ሰው ማመን ያስቸግራል። በኋላም ምርትን ጨርሶ ከፈረንሳይ ተመልሶ የራስ ስዩም ሁለተኛ ጸሐፊ ሆኖ ለማገልገል ደጅ ሲጠና ጦርነት ተጀመረና እነሆ እሱም እንደማንኛውም ኢትዮጵያዊ ወታደር ሁሉ ሸማውን ለብሶ ጠመንጃውን አንግቶ የእናት አገሩን ዳር ድንበር ጥሶ የመጣውን የፋሽስት ጣሊያንን ጦር ሊገጥ አገሩን ከጠላት ጦር ሊከላከል እነሆ እዚህ ደርሷል። ዛሬ በዚች ፓርቲሷ የጦር ሰፈራችን ቢያንስ አርፈን እንውላለን የሚል ግምት ነበረኝ። ግምቴ ግን ስህተት ነበር። እነዚያ የጦር ሜዳ ከበሮዎች መደለቅ ترنباج من نفات نگاریتوج مگوثم جمارو مهداتشن نو ودفیت اتا تسمع ایتا تدفو متو اکاچنن کاساس سرنا بچنت کرتوج کچانو بوالا ایزی سانفج کسراویتو گار ودفیتن دن نگواز اساس سبو سراویتاچن لگوزو ایتا تدفع یالون نبرت ایقوتا ترسی نسا انیا لجول ده گوریر کن تالو سرال تملسا لنت ابکو وسنن کرن اتو تسمم بزوت ابکو سلسل چاچو تلون لت ابکاچن ولتو تد روش بچات تولن کهیرو قویو لجول ده گوریر اسکاون بکالالم انیام بچاچنن کرن اندی سفرو چر ربلو سال کروک یتگرا شفتو چسی چوهو سممان አሁን ብዙ መቆየት አንችልም አደጋ እየቀረበ ነው ዲቶራችን ሰፈሩን ለቆ ሲጓዝ ሽፍቶች መጥተው እየተጫጫሁ ብቻውን ተነጥሎ የቀረውን እድለቢስ የኢትዮጵያ ወታደር ይዘርፋሉ እኛም አደገኛ ሁኔታ ውስጥ እየገባን መሆኑን ተገንዝበን ልጅ ወልደ ገብርኤልን ለአርባ ቀን እድሉ ተተነው ለጉዞ ስንነሳ ከታች መጀመሪያ የፍቅሎ ራስ ብቅ አለ ቀጥሎም አጓዡ ልጅ ወልደ ገብርኤል እየተጎማለለ በቀሴት ሁላችንም ተደሰብ ወዲያው በፈረሶቻችን ላይ ሆነን ቼ እያል ወደፊት አመራን ደምንስረቹ ጀምበር ቀስ እያለች ቦታዋን እንደጨረቃ ለቃ ዞራ በሰሜን ተራሮች ጀርባ ገብታ ተሰወረች ምንም እንኳ ሙሉ ጨረቃ ብትሆንም አልፎ አልፎ በደመና ስለምትሸፈን ዛሬው የምሽት ጉዟችን ብዙም ሳትረዳን እድሜ ለፈረሶቻችንና በቅሎቻችን ተፈጥሮ በደረጋቸው ጸጋ እየተረዱ ጥጥቅ ባለው ጨለማ አስቸጋሪውን መንገድ ልክ ሰፊ አስፋልት ላይ እንደሚበር መኪና ይዘውን ይገሰግሳሉ ብዙም ሳንቆይ ተራራውን እየወጣ ጥቅጥቅ ካለው ጫካ ውስጥ ገብቶ ላይን ከሚሰወረው የኋላው ደጀን ሰራዊታችን ላይ ደረስንበት እንዲህ በችቦ መብራት እየተረዳ በሌሊት የሚጓዘውን ሰራዊት ከሩቅ ላይ የውሰው እሳት ጎርሶ እሳት የሚተፋ አስገራሚና ርዝመቱ መጨረሻ የሌለው እጅግ በጣም ረጅምና ግዙፍ ዘንዶ ይመስላል በጣም ከመሸ በኋላ አንድ ትንሽ መንደር አልፈን ካንድ አስቸጋሪ የሰርጥ መንገድ አጠገብ ደረስ በዚህ አይነቱ አስቸጋሪ የሰርጥ መንገድ አካባቢ ብዙ ጊዜ እኔ ቀድም አምባጓሮች ይነሳሉ እንዲህ አይነት ስግብግብና ችኩሎች በመሉበት ቦታም እንኳን ቢሆን ለኛ ፋላቀር በሆነ ቃሬዛ የተሸከሙ ወታደሮች ሁሌም ቀድሚያ ነበራቸው ሰሞኑን በጦራችን መሃል አንድ ሌላ ከጣሊያን ወታደሮችና ከጣሊያን የአውሮፕላን ቦምቦች የከፋ ጥራት መጥቶብናል አደገኛው ተስቦ ገብቷል ከሁለት መቶ በላይ በርሽተኞች ደብረ አይላ ላይ ትተን መምጣት ተገደናል ከተራራው ጫፍ ላይ ስንደርስ ራስ ካሳ የት እንዳሉ ጠየቅ ሁሉም የጠየቅናቸው ወታደሮች ራስ ወደፊት ቀድመው እንደሄዱና የሰላሌው ደጃዝማች አበራ ግን ብዙም ሳይርቅ መስፈሩን ሲያስረዱን ደጃዝማች አበራ ወዳጃችን እንደሆነ ማወቃቸውን እንድናውቅላቸው ጭምር ነበር እንዴት ጥቅጥቅ ባለ ጨለማ ውስጥ ደጃዝማች አበራን ማፈላለግ ዋጋ የለውም እኛም በጣም ደክሞናል እቃዎቻችንን የጫኑት አህዮች ገና በጉዞ ላይ እያለን ነው ከብዙ ሺህ የጭነት ከብቶች ጋር ተቀላቅለው የጠፉብን ምንም አይደለም ዛሬም ሁለት ብርድ ልብሶች አሉንና መሬት ላይ አንጥፈን ተኛን ዛሬ ግን አጥንት የሚሰብር ብርድ ይበርዳል ይቆረጥማል ነው የሚባለው እኔ ከተኛሁበት ሁለት ሶስት እርምጃ ራቅ ብሎ አንድ በሬ ተኝቶ ያመነዥካል በሌሊቱ ብርድ እየተንቀጠቀጥ ገና ሳይነጋ ተነስተን ፈረሶቻችንን ራሳችን ጭነን እየተጣደፍ ያችን አስቸጋሪ ሰርጥ የጣሊያን አውሮፕላኖች ሰማዩን ሳወርዱ በፊት ለመውረድ ከተገል ከነጋ በኋላ ሰርጥን ለመውረድ መሞከር ራስን ለሞት እንደመዳረግ ነው። ይህን አደጋ ኢትዮጵያ ወታደሮች አሳምረው ስለሚያቆት ከዚህ አደጋ ለመሸሽና በጊዜ ሰርጥን ለመውረድ ያለውን ንብረት ተሸክሞና የጭነት ከብቶቹን ነርቶ መሄድ ግድ ነውና እንደ ጎርፍ ከሞላው የህዝብ ማአት መሃል ገብተን ተቀላቀልን። ፀሐይ ከወጣች ትንሽ ብትቆይም እስካሁን የጣሊያን አውሮፕላኖች ብቅ አላሉም። በትዕግስት ተራችንን ጠብቀን ከጠዋቱ ወደ 3 ሰዓት ገደማ ላይ ደረስንና ያንን አስቸጋሪ ሰርጥ ወርደን እታች ሜዳው ላይ ደረስን። ሜዳው ይመች ስለነበር ፍጥነታችንን ጨምረን ያን የሰው ጎርፍ መፈናፈኛ በሌለው ቦታ ላይ የተሰበሰበበትን ሰርጥ ርቀን ሄድን። ብዙም ሳይቆይ ከሩቅ የባለ 3 ሞተር አውሮፕላን ድምጽ ሰማሁና ፈረሴን ጎትቼ በጦር ሜዳ መነጽር የሰማዩን መቃኘት ጀመርኩ። አብራሪው ደጋግሞ እየዞረ ከቃኘን በኋላ አልፎን ወደዛ ሰርጥ በረረ። በዚያ ሰርጥ ማምለጫ በሌለው ሰራዊታችን ላይ ያ ባለ 3 ሞተር አውሮፕላን ለግማሽ ሰዓት ያህል እየዞረ 18 ከባድ ትላልቅ ቦምቦች ከመጣሉን በላይ አውሮፕላን ውስጥ በተጠመደ መጥረየስ የጥይት ዝናቡን አውርዶ ግድያ ስራው ረካ መሰለኝ ዞሮ ወደ መቀሌ በረረ። አሁን መቀሌ ሩቅ አይደለችም። ምንም እንኳን ምንም ካርታ ባይኖረኝም ከርቀት የሚያኮበኩቡ አውሮፕላኖችን ማስተዋል ስለሚቻል ወደ መቀሌ መቃረባችንን መረዳት ቀላል ነበር። ሁለት አውሮፕላኖች ማምለጫ ያጣውን የኢትዮጵያ ሰራዊት ሜዳ ላይ አግኝተውት እያሯሯጡ ደበደቡት። አሁን ከቆንኩበት የተራራ ጫፍ አብራሪው በጣም ዝቅ ብሎ ስለሚበር ያለ ጦር ሜዳ መነጽር በባዶ አይን ቁልጭ ብሎ ይታይ ነበር። እናም ሐሳቤን ጥዬ ስመለከት አብራሪው ቀጥ ብሎ ወደኛ መብረር ጀመረ። ይህን ስናይ ሁላችንም በፍጥነት ባገኘነው ቋጥኝ ስር ተጠግተን ተደበቅ። አብራሪው ሁለት ጊዜ ያህል ከዞረን በኋላ 4 ትላልቅ ቦምቦች ጥሎብን ሄደ። የመጨረሻው አራተኛው ቦምብ እኛ ከመሸግንበት በግምት 40 ሜትር ርቀት ላይ ሲፈነዳ ባስነሳው ያዋራ ጉም ለተወሰኑ ደቂቃዎች ታፈን። ያባራው ጉም ሲጠራ ሁላችንም ከመሸግንበት ወጣን። ዛሬም ፍጹም እድለኞች ነን። ማናችንም ምንም አልሆንም። ታች ገላጣው ሜዳ ላይ ግን በርካታ ደለቢቶች ቆስለው የጣር ጩኸታቸውና ዋይዋይታቸው ዘልቆ እኛ ያለንበት ቦታ ድረስ ይሰማ ነበር። በዚህ መሃል ግንባር ቀደሙን የራስ ካሳን ጦር ሌሎች አውሮፕላኖች የጊባ ወንዝን ሲሻገር አግኝተው ደበደቡት። ከመሸግንበት ወጥተን ተሰባስበን ስንጓዝ ቆይተን ከአንዲት ትንሽ የትግራይ መንደር ደረስንና የሚበላ ነገር ቢያንስ አንባሻ ብንገዛ ብለን ወደ መንደሯ አመራን። ብዙም ወደ መንደሯ ሳንዘልቅ መንደርተኞቹ ከቤታቸው ጣሪያ ላይ ሆነው የመሳሪያቸውን አፈሙዝ በእኛ ላይ ደቅነው እያስፈራሩ ጮሁብን። ሁሌም ከኛ የማይለየው ጓደኛችን ልጅ ወልደ ገብርኤል እንደተረጎመልን መንደርተኞቹ ወደ መንደሯ ከዘለቅን እንደሚተኩሱብንና ወደ መንደሯ ዘልቀን እንዳንገባ እንደሚያስፈራሩን ነገረን። ልጅ ወልደ ገብርኤል መንደርተኞቹን ቢያንስ አምባሻ እንኳን እንዲሸጡልን ሊያግባባቸው ቢሞክርም አሻፈረኝ ስላሉ እንደራበን በጉዟችን ቀጥለን ማምሻው ላይ ጊባ ወንዝ ደረስ። የጊባን ወንዝ ተሻግረን በቀይ አፈር ነጭ ምስጦች በሰሩት ቤት በየምስጦቹ ቤት ቁመት ከአንድ ፈረሰኛ ጦረኛ በላይ ስለነበር እንደ ከለላ እየተጠቀም እየተሽለቆለቅን አልፈን ራስ ካሳ ከሰፈሩበት ዋሻ ደረስ። በዚሁ የራስ ካሳ ምሽግ አቶ ተሰማም የእኛን ድንኳን አስቁመውልን ነበር። ይገርማል። አቶ ተሰማ ከወታደሮቻቸው ጋር የጭነት ከብቶችን እየነዱ ሲሮጡ ውለው ከኛ በፈረስና በበቅሎ ከምንጓዘው በብዙ ሰዓት ቀድመው ደርሰው ነበር። ጦር ሰፈራችን እንደደረስ ትንሽ እህል ቀማምሰን ሰሞኑን በእንቅልፍ እጦትና በጉዞ በጣም ተዳክመን ስለነበርን ልክ እንደ ሬሳ ተኛን። ሰሞኑን ለጣሊያኖች በሰላይነት የሚያገለግሉት የትግራይ ተወላጆች ለማርሻል ባቶሊዮ የራስ ካሳ ጦር ወደ ተምቤን ዘልቆ እየገባ ስለመሆኑ ዘገባ ያቀርቡም ማርሻል ባቶሊዮ እውነት ሊሆን ይችላል ብሎ ስላላመናቸው ሳይቀበላቸው ቀረ። ማርሻል ባቶሊዮ ከአንድ መቶ ሺህ በላይ የሚቆጠረው የራስ ካሳ ጦር እንደምን እንዲህ ባጭር ጊዜ ውስጥ በዚህ አስቸጋሪ መንገድ በእግሩ ተጉዞ ተምቤን ሊገባ መቻሉ ሊዋጠለት ስላልቻለ የሰላዮቹን ዘገባ ውድቅ አደረገው። አዎ ማርሻል ባቶሊዮ የካሳን ጦር በ20 ሰዓት ውስጥ 120 ኪሎ ሜትር መጓዝ ሊያምነው ያልቻለ ተአምር ሆነበት። ማርሻል ባቶሊዮ ያልተረዳው ነገር ቢኖር ዋናው የኢትዮጵያ ሰራዊት ትልቁ መሳሪያ ተንቀሳቃሽነቱ መሆኑን ነበር። ማርሻል ባቶሊዮ ከጣሊያን አዲስ 3 ብርጌድ ሙሉ ጦርና በርካታ የጦር ቁሳቁሶች ብረት ለበስ ተሽከርካሪዎች ጭምር ስላገኘ የኮሴሪያ ብርጌድንና የፌብራዮ ብርጌድን ጨፍልቆ አራተኛውን ክፍለ ጦር መሰረተ። አራተኛውን ክፍለ ጦር ባቶሊዮ የመሰረተው በአድዋና አክሱም መካከል በነራስ ተምሩ ተወጥሮ የሚጨነቀውን ሁለተኛውን ክፍለ ጦር እየረዳ በስተምዕራብ በኩል ወደ መሃል አገር ዘልቆ እንዲገባ ነበር። እስካሁን ድረስ በምዕራብ ኤርትራና በብሪቲሽ ሱዳን መካከል ያለው ድንበር ክፍትና በማንም የማይጠበቅ መሆኑን ራሱ ማርሻል ባቶሊዮ በጻፈው መጽሐፉ ላይ በስተምዕራብ በኩል እንቅልፍ የነሳውን ሐሳቡን መገላገሉንና በአንድ ፊቱ አሁን የሚያስጨንቀውን የተምቤን ጉዳይ እንደሚፈታ አምኖ ጽፏል። የጣሊያን የስለላ አውሮፕላኖች የትግራይ ሰላዮች ለማርሻል ባቶሊዮ ደጋግመው የኢትዮጵያ ሰራዊት ወደ ተምቤን በመጉረፍ ላይ መሆኑን ባቀረቡት ዘገባ መሰረት ማርሻል ባቶሊዮ ሁለት ብርጌድ ጦር አንደኛውን ኤርትራውያን የበዙበት ከኢንቲቾ አንስቶ ሁለተኛውን ብርጌድ 28 ኦክቶበርን ከመቀሌ አንስቶ ጥር 2 ቀን ወደ ተምቤን ላከው። ሁለት ተጨማሪ ሻለቃ ጦሮች የወረዩን ምሽግ ሲያጠናክሩ የቀረው ጦር በሐውዜን በርባ ዶሮና በአዲስ ዙባሃ እንደሰፈረ ተቀምጧል። የጣሊያን ብርጌዶች ታህሳስ 24 ቀን ቢደርሱም ራስ ካሳ ከዋናው ጦራቸው ጋር ወደ ኪዳነ ምህረቱ ወርደው ድፍን 4 ቀን ተቀመጡ። ታህሳስ 29 ቀን በተምቤን ዋና ከተማ አቢያዲ ገባንና ጣሊያኖች ጥለውት ከሸሹት የጦር ሰፈር አጠገብ ተራራውን ተገና አድርገን ሰፈርን። በሁለተኛው ቀን ራስ ካሳ እኔንና ኮሎኔል ኮናላቫሎቭን አስጠርተው ምናልባት ጣሊያኖች ጥቃት ቢሰነዝሩ ጥሩ የመከላከያ ቦታ እንመርጥ ዘንድ አካባቢውን እንድናጠና አዘው ላኩን። በማለዳ ተነስተን የጦር ሰፈራችንን ለማጥናት ወጣን። በመጀመሪያ ወደ አለታማው ተራራ ጉዟችንን አቀናን። ጣሊያኖች ይህን አካባቢ ይዘውት በነበረበት በጣም አጭር ጊዜ ውስጥ ደኑን መንጥረው አለቱን ፈልጠው አስቸጋሪን መንገድ ጥሩ አድርገው አስተካክለውታል። በዚህ መንገድ እየሄድን አካባቢያችንን መቃኘት ጀመርን። በዚህ መንገድ ነበር ጣሊያኖች በሁለቱ ጀግና ደጃዝማቾች ደጃዝማች ኃይሉ ከበደና ደጃዝማች አማረ ጦር ሲሸነፉ ሸሽተው ወደ ወረዩ የወረዱት። በዚሁ መንገድ እየሄድ ግራ ቀኙን ስናስተውል በየቦታው ባዶ የምግብ ቆርቆሮዎችንና የቸኮላት የሲጋራ ፓኮች እዚህም እዚያም ወድቀው አየን። በተለይ ባዶዎቹን የሲጋራ ፓኮች በክፉ ዓይን አየዋቸው። ካጨስ ሰንብተናል። በሰፈራችን ምንም የሚጨስ ነገር የለም። ከተራራው ጫፍ አካባቢ አንድ በሰው ልጆች እጅ የተጠረበና በጊዜው እንደ ቤተ ክርስቲያን ያገለግል የነበረ በመጠኑም ቢሆን ሰፋ ያለ ዋሻ አገኘን። ይህን ዋሻ ማግኘታችን ወሳኝ ነበር፣ ምክንያቱም ይህ ዋሻ በኋላ ላይ ለጠቅላላው የሰሜኑ ጦር የበላይ ሹማምንት ከጣሊያን አውሮፕላኖች መሸሸጊያ ዋና ምሽግ ሆኖ አገልግሏል። ከዋሻው እንደወጣን ከዋሻው አግድም ሜዳ ሜዳውን ከአራት ሰዓት በላይ የእግር መንገድ በሚፈጅ ቦታ ላይ የተወሰኑ ወታደሮች አገኘን። እነዚህ ወታደሮች በታታሪነት በፍጥነት ይሰራሉ። ስራውም ተቀላጥፎ እጅ በእጅ እየሄደላቸው ነው። አዎ ኢትዮጵያውያን መስራት ከፈለጉ በጉልበት ስራ በጣም ጎበዞች ናቸው። ቆማልነና ምን እየሰሩ እንደሆነ ጠየቅናቸው። ሽምግል ያለ ኢማም ሹማቸው ወደኛ ጠጋ ብሎ ፈጥ ይያለ አንድ አሮጌ መድፍ ጣቱን ቀስሮ ያሳየን ለመድፉ መንገድ እያሰራ መሆኑን ከሰሞኑ አሁንም ወደ ጣሪያኖች ሰፈር ጣቱን ቀስሮ ያሳየን በዚህ መድፍ ድራሻቸውን እንደሚያጠፋቸው በታላቅ ኩራት ነገረን። ኮሎኔል ኮኖቫሎቭ ቆም ብሎ መድፉ ሊቆምበት የታሰበውን ቦታና የጣሪያኖቹን ሰፈር አስተያይቶ ወደ ሹሙ ዞር ብሎ ጣሪያኖች ቢያንስ ከ6 ኪሎ ሜትር በላይ ርቀው ይያሉ እንደምን በዚህ አሮጌ መድፍ ሊደበደባቸው እንዳሰበ ሲጠይቀው ሹሙ ትንሽ አሰብ አድርጎ አይሄ ግድ የለም አለና ወታደሮቹ ስራውን አቁመው ከፍ ካለ ቦታ ላይ ጥሩ ቦታ ይፈልጉ ዘንድ አዘዛቸው። ከቀናት በኋላ ይሄንን ሹም መድፍ ሲያስተኩስ የማይቱ ድል አጋጥሞኝ ነበር። መድፎቹን ሲያስተኩስ ባየሁት ጊዜ መሳቅ ወይስ ማልቀስ እንዳለብኝ ሳይገባኝ እንዲሁ ዝም ብዬ ቆሜ አየሁት። ሹሙ መድፍ በህይወቱ ሲያስተኩስ የመጀመሪያው ጊዜ ሳይሆን አይቀርም። መድፍ እንደ ጠመንጃ የሚተኮስ ሳይመስለውም አልቀረም መሰል ለረጅም ሰዓት የመድፉን ማነጣጠሪያ ሲፈልግ ቆይቶ ስላጣው ቀለም አስገቢያውን ከፍቶ በዚያ የመድፉ ሰፊ አፍ የጣሊያኖቹን መንደር እያዟዟረ ሲፈልግ ቆይቶ ያገኘ ሲመስለው አስተካክሎ አቆመውና ተኳሾቹን እንዲተኩሱ አዘዛቸው። ከአስር ጊዜ በላይ አስተኩሶ እስኪሞት ድረስ በማይገባው ሁኔታ በመገረም እንዴት ይሄ መድፍ ጣሊያኖች መንደር ሳይደርስ መሃል መንገድ ላይ እየሄደ መፈንዳቱን እያየ ራሱን እየነቀነቀ መድፈኞቹን ወደፊት ቀረብ እንዲሉ አዘዛቸው። ከመድፈኞቹ አልፈን አካባቢያችንን ማጥናቱ ላይ ቀጥለን የጣሊያኖች የጦር ሰፈር ግልጽ ሆኖ እስከሚታይበት አፋፍ ድረስ ተጓዝን። አፋፉ ላይ እንደቆም እታች ሜዳው ላይ በሰፊው የተዘረጉ ዳለቻ የጣሊያን ድንኳኖች ልክ እንደ ነጠብጣብ ሆነው ታዩን። የጣሊያኖቹን ዳለቻ ድንኳኖች እንዳየን ገደሉን ወርደን እሾሃማውን ጫካ አልፈን ሜዳው ላይ ደረስ። ወደፊት ስንሄድ በርከት ያሉ ኢትዮጵያውያን ወታደሮች ጥቅጥቅ ያለውን ጫካ ተገናርገው እንደሰፈሩ አገኘናቸው። እነሱን አልፈን ወደፊት ስንሄድ የጣሊያኖቹ ቀዳሚ ጠባቂ ወታደሮች አዩን መሰለኝ መትረየሶቻቸውን አንጣጡብን። ግን በጣም ሩቅ ነበሩ። ቢያንስ በሁለት ኪሎ ሜትር በላይ ርቀው ነበር የተኮሱብን። እንዲህ በከፍተኛ ጥንቃቄ እያንዳንዱን ቦታ ካጠናን በኋላ ወደ ሰፈር ተመልሰን ለራሶቹ ዘገባ አቀረብ። ከላይ ከተራራው ላይ ባሉ ቋጥኞች ስር ሆነን ረጅም ሰዓት የጣሊያንን ወታደሮች እንቅስቃሴ አጠናን። ጣሊያኖች በተወሰነ ጊዜ ልዩነቶች ምግብ፣ መሳሪያና በርካታ የጦር ቁሳቁሶች የጫኑ የጭነት መኪናዎች ወደ ጦር ሰፈራቸው ይገቡላቸው ነበር። እዚያ ቋጥኞ ስር እንደተቀመጥ ባለ ሶስት ሞተሮቹ የጣሊያን አውሮፕላኖች እያጓሩ መጣንላችሁ ሲሉን ሰማናቸው። ኢትዮጵያውያን ወታደሮች ነጭ ሸማቸውን እንደለበሱ ወዲህ ወዲያ ሲሉ እንዳልነበረ ሁሉ የአውሮፕላኖቹን ድምጽ ሲሰሙ በሚያስደንቅ ሁኔታ ወደ ጫካው ውስጥ ገብተው ከጣሊያን አብራሪዎች አይን ተሰወሩ። ባርቀደሙ የኢትዮጵያ ጠባቂ ጦር አሁን በጣም በሚገርም ሁኔታ በአጭር ጊዜ ውስጥ ከጣሊያን አብራሪዎች አይን ስር እንደ ተአምር መሰወርን ለምዷል። ጣሊያኖች ምንም እንኳ አንድም ኢትዮጵያዊ ወታደር ማየት ባይችሉም ተደብቀውበታል ብለው የገመቱትን ቦታ ሁሉ የቦምብ ሸክማቸውን አወርደውበት ይመለሳሉ። አንዳንድ ጊዜም በጣም ዝቅ ብለው በመብረር ኢትዮጵያውያንን እልክ አስይዞ ለማስተኮስና ከኢትዮጵያውያን አሮጌ መሳሪያዎች አፈሙዝ ቡልቅ እያሉ በሚወጡ ጭሶች እየተረዱ ለመደብደብ ቢሞክሩም ሰራዊቱ በከንቱ ጥይት ማባከኑን ስለተወ ጣሊያኖች በከንቱ በባዶ ሜዳ ቦምባቸውን እያራገፉ ወደ መቀሌ ይመለሳሉ። አንድ ቀን የጣሊያኖች ግንባር ቀደም ጠባቂ ጦር አንድ ኢትዮጵያዊ ወታደር ከጦር ሰፈሩ በጣም ርቆ እንዲሁ ሲንቀዋለል ይይዙታል። ይሄ ቀብላላው ተደር ደግነቱ ተመንጃ አልያዘም ነበርና የኢጣሊያኑ አዛዥ ተቀረበለት ጥያቄ ሰላማዊ ያከባቢው ነዋሪ ገበሬ መሆኑን ሲያስረዳው የኢጣሊያኑ አዛዥ የማያምንበት ምክንያት ስላልነበረው በነፃ እንዲለቁት ያዛቸውና ይለቁታል። ሲወጣ በጣሊያኖች የጦር ሰፈር ራት ይተደል ነበርና ለዚሁ ቀውላላ መስኪንም ራት ሰጥተውት ራቱን በልቶ ቡና ጠጥቶ የተረፈውን ነጭ ዳቦ በሸማው ቋጥሮ ወደ ሰፈር ይመለስና ለጓደኞቹ ስለገጠመው ሁኔታ አጣፍጦ ይነግራቸዋል። በሰፈራችን አሁን መጨረሻው ግድም ላይ ቡና የሚጠጡት ራሶችና ሌሎች የበታች ከፍተኛ ሹማምንት ብቻ ስለነበሩ በተጨማሪም በጦር ሰፈራችን የምግብ እጥረት እየመጣ ስለነበር የዚያ ቀውላላ ወታደር ጓደኞች ይሄን ተራ የባላገር ወታደር ጣሊያኖች ልክ እንደራስና ከፍተኛ ሹም ማስተናገዳቸው ገርሟቸው ምራቃቸውን ሲውጡ ከመካከላቸው አንዱ ተነስቶ ጎበዝ እንሄድና ጣሊያኖችን እንጓብኝ ብሎ ሐሳብ ሲያቀርብ በዛች የጦር ሰፈር ያለው የገበሬ ወታደር ሁሉ ባንድ ድምጽ ስለተስማማ ጠመንጃቸውን በየጠሻው ጥለው ቡና ሊጠጡ ሳይጠሩ ወደ ጣሊያኖች ሰፈር ሄዱ። 50 የሚሆኑት እነዚህ ባላገር ገበሬዎች ሰብሰብ ብለው ቡና ሊጠጡ ወደ ጣሊያኖች ሰፈር መገስገሳቸውን ያየው የጣሊያን ቀዳሚው ጦር ገና ከሩቁ በመትረየስ ጥይት ይቀበላቸዋል። ቡና ሊጠጡ ቋምጠው የሄዱት ባላገር ወታደሮች ጣሊያኖች በቡና ቁርስ በተክበጥ ይጅስ ሲቀበሏቸው እግሪያው ጭኝ ሽሽት ይገባሉ። በዚህ ግድለሽነት በተሞላው አድራጎታቸው ሁለቱ ባላገሮች በትንሹ ሲቆስሉ ሌሎች በሰላም ወደ ሰፈር ይመለሳሉ። ከነዚህ የዋህ የባላገር ወታደሮች አንዱ ወደ እኔ ጠጋ ብሎ ስለ ጉዞው ሲያጫውተኝ አየህ ፈረንጁ እኛ ሰው ናቸው ብለን ቡና ልንጠጣ ብንሄድ በጥይት ተቀበሉን። ቆይ ግድ የለም እነዚህ ማይረቡ ጣሊያኖች እንዲያው እምየ ማርያም መስከረ ናት ዋጋቸውን ያላሳየዋቸው እንደሆነ ግድ የለም እያለ ቡጥዩን እንደጨበጠ በጣሊያኖች ላይ ፎከረ። ኢትዮጵያውያን ባላገር ወታደሮች እስከዚህ ድረስ የዋሆችና የእግዚአብሔር ሰዎች ነበሩ። አማራዎች ምንም እንኳን ሙስሊሞችም ቢኖርባቸው በአመዛኙ ክርስቲያኖችና በጣም ሆኑ ሲበዛ በእግዚአብሔር አማኞች ናቸው። በጦር ሜዳም ሳይቀር መጸደይ ይቻላቸው ዘንድ እያንዳንዱ ከፍ ከፍ ያለ ሹም ሳይቀር የራሱን ቄስ የራሱን የነፍስ አባት ይዞ ነው ወደ ጦር ሜዳ የመጣው። ቄሶችም ሆኑ ሸኮች የራሳቸው የሆኑ ወታደሮች ያላቸው ከመሆኑም በላይ በጦር ግንባር ሜዳም ጠመንጃ ይዘው ይሳተፋሉ ይዋጋሉ። ራሶችና ደጃዝማቾች የራሳቸው ተንቀሳቃሽ ታቦትም አላቸው። ራስካሳ በነፍስ አባታቸው የሚመራ ተንቀሳቃሽ ቤተክርስቲያን አላቸው። ከራስ ስዩምም ጋር ራሳቸው ዋናው አቡኑም አብረው አሉ። እያንዳንዱ ወታደር በእጅ የተጻፈ ትንሽ የጸሎት መጽሐፍ አለችው። ታዲያ ጣሊያኖች ይህን የመሰለ ለፈጣሪው ያደረን ህዝብ እምነት የለሽ አውሬ ህዝብ ነው ብለው ለዓለም ህዝብ ይደፍፋሉ። በየምሽቱ ሁለት ራሶች በትንሽ ድንኳን ውስጥ ባለች ተንቀሳቃሽ ቤተክርስቲያን ጀንበር በጠለቀ ቁጥር ለፈጣሪያቸው ሁሌም ለሰዓታት ጸሎት ያደርሳሉ። ድንኳኗ በጣም ጠባብ ስለሆነች በርካታው ከፍተኛ ሹማምንት ከድንኳኗ ውጭ በግማሽ ከቦ ጸሎትን ያደርሳል። ዋናው ቄስም በእያንዳንዱ ምሽት ከፍ ካለ ተራራ መሳይ ነገር ላይ ወጥቶ ከፍ ባለ መረዋድም ጸሎታቸውን ለእግዚአብሔር ያደርሳሉ። በጸሎታቸውም የሀገራቸውን ድንበር በማናለብኝነት ደፍሮ የመጣን የጠላት ሰራዊት ከሀገራቸው ጠራርገው ያወጡ ዘንድ እግዚአብሔር ብርታቱን ሰጥቶ ይረዳቸው ዘንድ ሳይታክቱ በየምሽቱ ይለምናሉ ይማጸናሉ። በእያንዳንዱ ፍንሽት በፍጹምን ለስላሳና ለጆሮ በሚስብ ድምጽ የሚጀመረውን መዝሙር ወይም ቅዳሴ በየዋሻውና በየቋጥኙ ስር በየጥሻው ውስጥ ያለው በመቶ ሺህ የሚቆጠረው ሻካራው የወንዶች ድምጽ ይቀበልና ሲደግመው እነሱ የገደል ማሚቶ ተቀብሎ በጣም ሩቅ ላሉት ያስተጋባው ይህ ነው ተብሎ መግለጽ የማይቻል ፍጹም ልብ የሚነካ ሰውነት የሚያንቀጠቅጥ ስሜት ይሰማል። እኔ እንዲህ አይነቱን የዘወትር ጸሎት ስሰማ ሰውነቴን ይወረኛል። ይህ ነው ብዬ የማልገልጸውን ስሜት ይሰማኛል። በየቀኑ ልክ ጀንበር በሰሜን ተራራ ጀርባ ስትዞርና ወደ ቤቷ ስትገባ ጀንበር ከተለቀችበት የሰሜን ተራራ አካባቢ የሚመጣ የሚመስል የራስ ካሳ የነፍስ አባት ቄስ ድምፅ ተአምራዊ በሆነ መልኩ ተራራዎችን አልፎ ምናልባትም እታች ጣሊያኖች ሰፈር ድረስ ይሰማ ይሆናል። ሐቅን ይዘን ነው የምንዋጋ፣ እግዚአብሔርም ይህን ያውቃል ሲሉ ቄሱ ወዲያው ከታች በመቶ ሺህ የሚቆጠረው ሻካራ የወንዶች ድምፅ እግዚአብሔር ያውቃል ሲል ያስተጋባል። ጣሊያኖች መሬታችንን ሊቀሙ ነው የመጡት፣ ይህንንም እግዚአብሔር ያውቃል ሲሉ ቄሱ እግዚአብሔር ያውቃል ሲል የድምፅ ናዳ ይወርዳል። ጦራችንን ሰብቀን ጎራዳያችንን መዘን ጠመንጃችንን አንስተን እናባረራቸዋለን፣ እግዚአብሔርም ይረዳናል እግዚአብሔር ይረዳናል ሲል ያሻካራ የገበሬ ወታደሮች ድምፅ ያስተጋባል። እግዚአብሔር ሐቃችንን አይተህ እውነታችንን ተረድተህ እርዳን ሲል ያ ሁሉ ሰራዊት ወደ ፈጣሪው አንጋጦ ይለምናል። ወዲያው ለተወሰኑ ደቂቃዎች ሁሉም ነገር ጸጥ ረጭ ይላል። በዚያ ጥቅጥቅ ጨለማ ፍጹም የሚያስፈራ ጸጥታ ይሰፍናል። ወዲያው ብዙም ሳይቆይ ከሁሉም አቅጣጫ ጭብጨባ ይሰማል። ፍጹም ልብ የሚነካ ጭብጨባ። መቶ ሺህ እጆች ባንድ ላይ ባንድ ጊዜ ሲያጨበጭቡ ጣሊያኖች ቢሰሙ ምን አይነት ስሜት እንደሚሰማቸው ባላውቅም፣ እኔን ግን ምንም አይነት የሰው ልጅ ጭብጨባ እንዲህ ልቤን ነክቶት አያውቅም። ኢትዮጵያውያን በእንዲህ አይነቱ ጭብጨባ ሰራዊታችንን በመስጀት ላይ ያለውን የተስቦ በሽታ ያባርራል ብለው ያምናሉ። ታዲያ እኛስ የማናምንበት ምን ምክንያት አለ? እናም ማጨብጨብ እንጀምራለን። አንዴ፣ ሁለቴ፣ ሶስቴ እስከ መጨረሻው። ምዕራፍ 24 የፋሽስቱ ጦር ሽንፈት። በኢትዮጵያ የፋሽስት ኢጣሊያ ዋና የጦር አዛዥ ማርሻል ባዶሊዮ በታህሳስ ወር መጨረሻ ግድም ላይ እንደ ዋና የጦር መምሪያው ወይም ጣቢያው መቀሌን መርጦ ከዋናው ጦሩ ጋር መቀሌ ከተማ ገብቶ ከተመ። ማርሻል ባዶሊዮ መቀሌ ሲገባ በመቀሌና በመቀሌ ዙሪያ 62 ሻለቃ ጦር ማለትም ወደ 62000 ጦር ገደማና 350 መድፎች የያዘ ጦር ሰፍሮ ይጠብቀው ነበር። እንግዲህ ባዶሊዮ መቀሌ ሆኖ ከመቀሌ በስተደቡብ ምዕራብ ከ100,000 በላይ የሚቆጠረውና የተወሰኑ አሮጌ መድፎችና ብዙ የአየር መቃወሚያ የታጠቀው የራስ ሙሉጌታ ጦር ከምባላጌ እስከ ዛልካባ ድረስ ተዘርግቶ ሽማግሌው የጦር ሚኒስትርም ድንኳናቸውን በአምባር አዶም ተክለው ይጠብቃሉ። ሁለተኛው የጣሊያን ክፍለ ጦር 30 ሻለቃ ጦርና 193 መድፎች ይዞ በአድዋና በአክሱም መካከል ሰፍሮ በራስ ምሩ የጎጃሙ ገዥና በአያሌው ብሩ የሰሜኑ ገዥ ጦር ተወጥሮ ፍዳውን ያያል። ከአድዋ እስከ መቀሌ 140 ኪሎ ሜትር ገደማ የሚሆነውን ርቀት ጣሊያኖቹ በአስቸኳይ ጥርጊያ መንገድ ሰርተው አድዋን ከመቀሌ ጋር አገናኝተውታል። የኤርትራ ተወላጆች ክፍለ ጦር ሁለት ቦታ ተከፍሎ አንዱ ኢንቲቾ ሲሰፍር ሁለተኛው ሐውዜን በአድዋና በመቀሌ መካከል ግማሽ መንገድ ላይ ሰፍሯል። ኢጣሊያኖቹ ትልቁና ዋናው ደካማ ጎናቸው ከመቀሌ በስተቀኝ በኩል በተንቤን ያለው ጦራቸው ነው። ይህም በተንቤን ያለው ኢጣሊያኖች ጦር በሁለቱ ራሶች ጦር ተከቦ በፍርሃት እየተንቀጠቀጠ ተቀምጧል። ምንም እንኳን ኢጣሊያኖች ከታሳስ ወር መጀመሪያ ጀምሮ ጠቅላላውን የተንቤን ግዛት በቁጥጥራቸው ስር ቢያደርጉም ተንቤን ባለው የኢትዮጵያ ጦር እየተወገሩ የተንቤንን ዋና ከተማ አቤ አዲስ ሳይቀር የገፋ ለመጣው የኢትዮጵያ ሰራዊት አፈክበው መውጣት ተገደዋል። ማርሻል ባዶሊዮ በተከታታይ በተንቤን ያለውን ጦሩን ለማጠናከር አዲስ ኃይል ቢልክም በተንቤን ያለውን የኢትዮጵያ ሰራዊት ሊቋቋመው ባለመቻሉ በድጋሚ መጀመሪያ 10 ሻለቃ ጦር ልኮ በመጨረሻ የፋሽስቱን 28 ኦቶብሬ ብርጌድ ጦር ልኮ ይህ ብርጌድ ታህሳስ 29 ቀን ተንቤን ገባ። ማርሻል ባዶሊዮ በተንቤን ያለውን የኢትዮጵያ ሰራዊት ብዛትና ብቃት በትክክል የተረዳ አይመስልም። የሐላዋቂነቱ ለሽንፈቱ አይነተኛ ምክንያት ነበር። በአዲስ አበባ ያሉ የውጭ አገር ጋዜጠኞች ጣሊያኖች መቀሌን በቀላሉ መያዛቸውን ሰምተው ብዙ ሳይቆይ ከመቀሌ 100 ኪሎ ሜትር ርቆ ኤርትራ ድንበር አካባቢ ከፍተኛ ጦርነት መካሄዱን ሲሰሙ በጣም ተገረሙ። ይህ ሊሆንስ ይችላል ብለው ጠየቁ። አዎ ይችላል። ኢጣሊያንና የኢትዮጵያ ጦርነት በሌላው ዓለም ከሚካሄዱ የዓለም ጦርነቶች በብዙ መልኩ ይለያል። ይህ ጦርነት አንድ የተወሰነ የጦር ሜዳ ግንባር አልነበረውም፣ ወይም ደግሞ ሁለቱ ጦሮች በአንድ መስመር ገብተው አይዋጉም። ሁሉም ተንቀሳቃሽ ጦርነት ነበር። ኢጣሊያኖቹ ጦር ወደ ኢትዮጵያ እየገባ ከጦርነት ስልት አንፃር ወሳኝ ናቸው የሚላቸውን ከተሞች በቀላሉ እየያዘ በእነዚህ ከተሞች ኃይሉን እያጠናከረ ምሽጎች እየሰራ ከተሞችን ከከተሞች ጋር በጥጊያ መንገድ እያገናኘ ይቀመጣል። አድዋ፣ አክሱም፣ መቀሌ፣ አዲግራት፣ እንጢጮ፣ ሐውዜንና ሌሎችንም ከተሞች እየያዘና በጥጊያ መንገዶች እርስ በርስ እያገናኘና ኃይሉን በእነዚህ ከተሞች እያጠናከረ ሰፍሯል። እንዲህ ጣሊያኖች ዘለው ከተማ እየገቡ ቢቀመጡም በከተሞች መካከል ያለው ቦታ ግን ፈጽሞ ያልተጠበቀ ስለነበር በእነዚህ ባዶ መሬቶች ላይ የኢትዮጵያ ሰራዊት እየገባ እንደ ልቡ ሲንሸራሸር ይውላል። በተንቀሳቃሽ ጦርነት በማያውቁት አገር በጣም አስቸጋሪ በሆነ ተራራማ ቦታ ላይ ጦር መምራት ራሱን የቻለ ልዩ ጥበብ የተሞላበት የጦርነት ስልት ያስፈልገዋል። ማርሻል ባዶሊዮ ኢትዮጵያውያን በጣሊያኖች የተያዙባቸውን ከተሞች ለማስለቀቅ ጥቃት ይሰነዝራሉ ብሎ በጣሙን ያምንና ተስፋ ያደርግ ነበር። ኢትዮጵያውያን ከተሞቻቸውን ለማስለቀቅ ጥቃት ሲሰነዝሩ ጥሩ አድርጎ ከገነባው ምሽግ ውስጥ ሆኖ የኢትዮጵያን ሰራዊት ወገብ ሰብሮ በታትኖ ሊያጠፋው አቅዶ እስኪወሩት በተስፋ ይጠብቃል። የኢትዮጵያ ሰራዊት መሪዎች ማርሻል ባዶሊዮ ባቀረበላቸው ቁና እንቁላል ላይ ሄደው እንደማይቀመጡ ሲረዳ ትግስቱ አልቆ ራሱ ጥቃት ሊሰነዝርና እረፍት የነሳውን የተንቤን ጉዳይ ለአንዴና ለመጨረሻ ጊዜ ሊፈታ ወስኖ ልዩ ወታደራዊ ስልት ይነድፋል። ዋናው የማርሻል ባዶሊዮ እቅድ ሶስቱ የኢትዮጵያ ጦሮች የራስ ካሳ፣ የራስ እምሩና የራስ ሙሉጌታ እርስ በርስ እንዳይደጋገፉ አግዶ ማቆም ነው። በዚህ ስልቱ መሰረት የተወሰነ ጦሩን ወደ ጊባ ወንዝ በመላክ ጥቃት በሚሰነዝርበት ጊዜ ራስ ሙሉጌታ አጋዥ ጦር ወደ ተንቤን እንዳይልክ ቀሪው ጦር እንዲያግድ ያደርጋል። በመቀጠልም በአክሱምና በአድዋ ያለውን ጦሩን በፍጥነት ተንቀሳቅሶ ራስ እምሩን ፋታ እንዲነሳዞ በተንቤን ያለውን ጦሩን ጥቃት እንዲሰነዝር ያዛል። የጣሊያን ሰራዊት በተንቤን አባራ በምትባል መንደር ከአድዋ ወደ መቀሌ በሚወስደው መንገድ ላይ ተጠናክሮና ተሰባስቦ ሰፍሯል። አነስ ያለ ሌላ የጣሊያን ሰራዊት ደግሞ አዲዙባ ላይ 10 ኪሎ ሜትር በስተምዕራብ በኩል ርቆ ሲሰፍር፣ ሌላ ደከም ያለ 3 ሻለቃ ጦር ከ28 ኦቶብሬ ብርጌድና ሌሎች በርከት ያሉ የኤርትራ ተወላጆች ሻለቃ ጦር ጋር የራስ ካሳ ዋና ጦር 7 ኪሎ ሜትር ገደማ ርቆ በወረዩ እንደሰፈረ ጥቃት እንዲሰነዝር ይታዘዛል። በተንቤን በራስ ካሳ ጦር ላይ ጥቃት እንዲሰነዝር የታዘዘው የዚህ ጦር ዋና አዛዥ ጀነራል ዲያመንቲ ይባላል። በኋላ ላይ ባገኘነው መረጃ ጀነራል ዲያመንቲ በጣሊያን ሰራዊት ውስጥ ሲያገለግል ተራ መቶ አለቃ የነበረና ደካማ የጦር መሪ ነበር። ለዚህም ከጥር 11 እስከ ጥር 15 ቀን 1928 ዓመተ ምህረት ድረስ በተደረጉ ጦርነቶች የመራው ጦር ውጤት ጥሩ ማስረጃ ነው። ጀነራል ዲያሜንቴ በተከሉ ነጋጠባ አንጋጦ በሚያዩ ተራራ ውስጥ ሙሉ የራስ ካሳና የራስ ስዩም ጦር መስፈሩንና ይሄ ጦር ሲዘምትበት ለቁርስም እንደማይበቃ የተረዳ አይመስልም። ጀነራል ዲያሜንቴ ስለ ሁለቱ ራሶች ጦር አሰፋፈርና ኃይል ምንም መረጃ እንዳልነበረው በኋላ ወታደሮች አግኝተው ባመጡት የብርጌዱ ማስታወሻ ደብተር ላይ ማንበብ ችለናል። የብርጌዱ ጸሐፊ ሁሉንም ነገር በጥንቃቄ ጽፎታል። በብርጌዱ የቀን ዘገባ መመዝገቢያ ደብተር ላይ እንደሚነበበው 28 ኦክቶበር ብርጌድ ከጣሊያን የተንቀሳቀሰው እኔ አዲስ አበባ የገባሁለት ነው። እኔ ደብረ ታቦር ስደርስ ይህ ብርጌድ ኤርትራ ገብቷል። 28 ኦክቶበር ብርጌድ ከመቀሌ ተነስቶ ተንቤን የገባው የእኛ ጦር የጦር ሰፈሩን ከደብረ አያላ ነቅሎ አቢ አዲ በገባ ማግስት ታህሳስ 23 ቀን ነበር። ጥር 8 ቀን ይኸው የብርጌዱ ጸሐፊ ሲጽፍ አልፎ አልፎ በጦር ሰፈራችን አካባቢ ወደ ወራዩ አካባቢ የተወሰኑ የኢትዮጵያ ወታደሮች በቡድን በቡድን እየሆኑ ሲዘዋወሩ ይታያሉ። ታዲያ በእነዚህ ባላገሮች ላይ መትረየሶቻችን መጮህ ሲጀምሩ እነዚህ ባላገሮች ከዓይናችን ይሰወራሉ ይልና ይኸው የብርጌዱ ጸሐፊ በመቀጠል ከላይ ተራራው ላይ አቢ አዲ አካባቢ የኛ ሰላዮች ባመጡት ወሬ በጣም ብዙ የመሃል አገር የባህል አገር ወታደሮች ሰፍረዋል። የኛ አውሮፕላኖች በየቀኑ በቦምብ ስለሚደበድቧቸውና በመጨረሻም የኛ አብራሪዎች ባመጡት ዘገባ እንደምንረዛው እነዚህ ሞኛሞኝ የባህል አገር ወታደሮች በትንትናቸው መውጣቱንና በተራራው ውስጥ ይህን ያህል የሚያሰጋ ነገር እንደሌለ ጠቁሞ ጽፏል። ከብርጌዱ ማስታወሻ ደብተር እንደምንረዳው ጀነራል ዲያሜንቴ የጣሊያን አውሮፕላኖች በየቀኑ በሚያዘንቡት የቦምብ ዝናብ የራስ ካሳ ጦር ተበታትኖ መጥፋት ቀርቶ ንቅንቅ እንኳ እንዳላደረገው አልተረዳም። ቀኑን ሙሉ ከራሶቹና ከሌሎች ከፍተኛ ሹማምንት ጋር በደብረ አምባ አፋፍ ላይ ተቀምጠን ረጅም ሰዓት በጦር ሜዳ አጉሊ መነጽር የጣሊያኖችን ሰፈር ወራዩ አካባቢ እንመለከታለን። ወደ ወራዩ የጣሊያኖች የጦር ሰፈር ከመቀሌ በርካታ ታንኮች፣ ብረት ለበስ ተሽከርካሪዎችና ምግብና ሌላ የጦር ቁሳቁስ የጫኑ የጭነት መኪናዎች ቀኑን ሙሉ ይጎርፋሉ። ራስ ካሳ በጦር ሜዳ መነጽራቸው የጣሊያኖችን የጦር ሰፈር ሲቃኙ ቆይተው አይ የፈረንጅ ነገር አሉና በመቀጠል እነዚህ ጣሊያኖች ፈረንጅም አይደሉ መሰል አሁን ማይሞት ፈረንጅ እንዲህ አይነት ነገር እንደሞኝ ይሰራል አስተሳሰብም አልፈጠረባቸው ልበል አሉ። ቀጥለውም አየህ ጌታው ልብ አድርግማ አሉኝና በጣታቸው ወደ ወራዩ እያሳዩን አሁን ወታደሮችን ትእዛዝ በሰጣቸው ጀንበር ሳትጠልቅ በፊት ለወሬ ነጋሪ ሳያስተርቁ ይጨፈጭፏቸው ነበር አሉኝ። ይሁን እንጂ ራስ ካሳ ለወታደሮቻቸው ትእዛዝ አልሰጡም። ይህን ያደረጉበት ምክንያት የንጉሠ ነገሥቱን ጥብቅ ትእዛዝ ላለመጣስ ነበር። ንጉሠ ነገሥቱ ኃይለ ሥላሴ ለሁሉም የጦር አበጋዞች በሰጡት ጥብቅ ትእዛዝ ምንጊዜም ቢሆን የኢትዮጵያ ሰራዊት ከመከላከል አልፎ ቀድሞ ጥቃት እንዳይሰነዝር ደጋግመው አስጠንቅቀዋል። ንጉሠ ነገሥቱ አሁንም የመንግስታቱ ህብረት የጣሊያን ወራሪን ሰራዊት ያቆምልናል ብለው ያምናሉ። ኃይለ ሥላሴ በዚህ ስህተት በተሞላበት እምነታቸው ከባድ ጥፋት ሰርተዋል። የኢትዮጵያ ሰራዊት ልክ እንደገና ነው ምኒልክ ጊዜ የጣሊያንን ሰራዊት ልክ ሊያስገባው የሚችልበትን ብዙ ድል አሳጥተውታል። ማርሻል ባዶሊዮ የኢትዮጵያን ጦር ቆስቁሶ ጥቃት እንዲሰነዝር መገፋፋቱ እንዳልተሳካለት ሲረዳ ጥር 8 ቀን የሚከተለውን ትእዛዝ ለጀነራሎቹ አስተላለፈ። አንደኛ፣ ወራዩ ያለው ጦር የማስመሰል ጥቃት ሰንዝሮ የኢትዮጵያን ሰራዊት ከመሸገበት እንዲወጣ ገፋፍቶ ወደ ጦር ሰፈሩ በመመለስ ሌላ ኃይል እስኪደርስለት ድረስ እንዲከላከል። ሁለተኛ፣ በተመሳሳይ ሁኔታ አዲስ አበባ ላይ ያለው ጦር እንቀጣቀስና ከመንሰክ በመንቀጣቀስ ላይ ያለውን ጦር እንዲጠብቅ ያዝና ዋናውን የማጥቃት ዘመቻ አባሪ ያለው ጦር እንዲያደርግ ወስኖ ለጀነራሎቹ ትዕዛዙን ያስተላልፋል። በወፍራሙ 28 ኦክቶበር የጦር ሜዳ ማስታወሻ መዝገብ ላይ ጥር 13 ቀን እንደተጻፈው ትናንት ማታ አዛዣችን ለበታች ሹሞች የማጥቃት ዘመቻውን እቅድ እንዳፈረደው የዚህ ጦር ዋና ዓላማ አቢ አዲን መያዝና እስከ ጊባ ወንዝ ድረስ ያለውን ቦታ መያዝ ሆኖ ወታደራዊ ሰዓት አቆጣጠር 4 ሰዓት ከሌሊቱ 10 ሰዓት ማለት ነው ኮሎኔል ቼቺዮኒ የሚመራው መድፈኛ ጦር ወደፊት ቀድሞ ሄዶ መድፎቹን አቁሞ በመትረየሶች እየተረዳ ከጀርባው ከጦር ሰፈር ተነስቶ ወደ አቢ አዲ የሚዘልቀውን ጥቁር ሸሚዝ ለባሽ የፋሽስት እግረኛ ጦር ሽፋን እንዲሰጥ ይላል። ይህም የመጨረሻው የብርጌዱ ጸሐፊ የመጨረሻ ቃል ነበር። የመጨረሻው ገጽ የማስታወሻ ደብተር በደም ተጨማልቋል። የብርጌዱ ጸሐፊ በጽህፈት ስራው ላይ እንዳለ ከኢትዮጵያ ወታደር በተተኮሰ ጥይት ግንባሩን ተመትቶ ተደፍቷል። በዚያች ቀን በማለዳ ተነሳ ጣሊያኖች በእኛ ላይ ሊዘምቱ ከተፈራቸው መንቀሳቀሳቸውን እንኳን አናውቅም ነበር። ልክ ፀሐይ እንደወጣች እነዚያ በሰማይ ላይ የቆርቆሮ አሞራዎች መጥተው አቢ አዲን ወደ ጎን ትተው ደብራምባንና ጽኚ አካባቢ ያለውን የደጃዝማች አበራንና ግንባር ቀደም ጦራችንን የቦምብ ናዳቸውን ያወርዱበት ጀመር። እንደ ሁልጊዜው ሁሉ ድንኳናችንን ነቅለን በደጃዝማች አበራ ጠባብ ዋሻ ቡና ቀማምሰን እየተቻኮል ወደ ራስ ካሳ ድንኳን አመራን። የራስ ካሳ ድንኳን ከደጃዝማች አበራ ሰፈር ግማሽ ኪሎ ሜትር ያህል ይርቃል። የሁለቱ ራሶች ዋሻ ዛሬ ባዶ ነው። አንድ የራሶች አሽከር የሆነ ገመድ ነገር እየተበተበ ራሶቹ ከአንድ ሰዓት በፊት በማለዳ ተነስተው ወደ ቤተክርስቲያን መሄዳቸውን ነገረንና እኛም ወደዚያው አመራን። በተራራው መሃል በሰው ልጅ እጅ የተፈለሰፈና የተጠረበ ይህ ዋሻ ቤተክርስቲያን እንዲህ ዛሬ ወና ሳይሆን በፊት በጊዜው የተደነቀና የተወደደ ሳይሆን እንደማይቀር ጥርጥር የለውም። ዋሻው ቤተክርስቲያን ስንደርስ በሩ አካባቢ በርከት ያሉ ዘቦች ቆመዋል። ከዘቦቹ አንዱ የጣሊያን የመቶ አለቃ ማዕረግ ያለው ወታደራዊ ልብስ ለብሶ የብረት ቆብ ደፍቷል። ይህ ወታደር ከወር በፊት በደጃዝማች ማሩ በተመራ ጦር ተንቤን ውስጥ በተካሄደ ጦርነት የዋለ ነው። ከጦርነቱ በኋላ ራሱ የገደለውን መቶ አለቃ የጦር ሜዳ ልብስ አውልቆ ለብሷል። በወርቅ ቀለም የተነደፈችውን የጣሊያን መንግስት መለያ ምልክት እንኳ በጣጥሶ ለመጣል አልሞከረም። እንዲያው ዝም ብሎ ለብሶታል። በጣም እየተቻኮልን ገብተን ጨለማ በተላበሰው ዋሻ ውስጥ በምንጣፍ ላይ ከራሶቹ ጎን ከመቀመጣችን አንድ አሽከር እያለከለከ መጥቶ አፉን በሸማው ጫፍ ሸፍኖ ለራስ ካሳ በጆሮአቸው የሆነ ነገር ነገራቸው። ራስ ካሳ ፍጹም በተረጋጋ ድምፅ ወደ ራስ ስዩም ዞር ብለው ጦር መጣ አሉ። ከራስካሳ ጀርባ ቆሞ የነበረ የራስካሳ የክብር ዘብ አለቃው ቀኛዝማች አበበ ከራስካሳ ምንም አይነት ትዕዛዝ ሳይጠብቅ ከዋሻው ቤተክርስቲያን በመውጣቱ እነዚያ አስደንጋጭ ጥሩምባዎች ጩኸታቸውን ለቀቁት። የጥሩምባዎችን የማስጠንቀቂያ ጩኸት የገደል ማሚቴዎች እየተቀበሉ ሲያስተጋቡት በጣም ርቆ ለሰፈረውም የኢትዮጵያ ሰራዊት ሁሉ ይሰማ ነበር። የቦታው ተቀምጠው እስካሁን ፀሐይ ይሞቁ የነበሩ ወታደሮች በፍጥነት መሳሪያቸውን ከየጣሉበት ስርቻ እያወጡ ማቀባበል ጀመሩ። በተወሰኑ ደቂቃዎች ልዩነት ከቤተክርስቲያኑ ፊት ለፊት ያለውን ትንሽ ዳገታማ ሜዳ በብዙ ሺህ የሚቆጠሩ የሚሸልሉ የሚፎክሩና በወኔ የሚንቀጠቀጡ ወታደሮች አጥለቀለቁት። Thank you.
ሀዘንተኛ እናቴ። ሀዘንተኛ እናቴ ሀዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርዛዛ። ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሸለባ። ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ። እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ። መከራኔ ቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ። ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋወርሽ። ያን ጎልሽ ነጻነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ። ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አጊጦ ውበትሽን ለብሶ። ሀዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ። እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን። ሀዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ። ከቶ አልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ። የህይወቴን ማብቂያ እመኛለሁ እኔ ሀዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ። ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስል ቁም ነገር አይደለም የለኔ አካል። በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ። መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ። ሞት ለረታው አካል እንዲህ መጨነቅ ከንቱ መዳለል ነው በራስ መሳለቅ። ሀዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬም መቤት የህሊና ሀብቴ። ቁጥራቸው እጅግ ነው ህልቆ መሳፍርት ወሰን ዲካ የለው እስከ ምጽአት። ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ። ለአንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና። ሀዘንተኛ እናቴ ምንኛ ይጠና የወደደ አንጀት ያፈቀረሽ ሲለይ ሲፈታ በሞት። ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሻን ሰፍስፎኝ ገባ በጉልበቴ። ይታየኛል እኔ እንባሽ የሀዘን በፊትሽ ሲለካ ሆኖ ሰመመን። ስካዜሽ ወጨፎ ሰቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና። እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ። ሀዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረስ ልቆፍረው በተለምሽው ትልም። ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ። ስንዴ በመሬት ውስጥ ተዘርታ በስብሳ ብዙ ታፈራለች ሙታ ስትነሳ። ቢሞቱ ልጆችሽ ትንሣኤ እንጂ ነው ሀዘንሽን ባሴት ሊለውጡ አስበው። ጥቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ። ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንቅ። የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ። ስጋቸው አበባ አእምሯቸው ፍሬ አብቦ ያፈራል ከነገ ከዛሬ። ምን የወላድ መሃን አሁን ብትሆኚ እዱ መድራቱ የሚባል ወንድ ልጅ እንድትወልጂ መኚ። ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሀዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ። ትላንት ሄጄ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና። ይህን መልአክ ትላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትዘንናቲ ትበል በርታ በርታ አይንሳፍሳፍ አንጀቷ አለላት መከታ ኑሮ ፈረቃ ነው አለላት ምስክ የኔን ስሚፈጽም ማደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ተንታይን ተወጣው ፍጆታው ለሌላ የትኙን ማቃኛ ይፍጠር ሌላ መና ብዙ አንጻር አይነበር እኔ በሕይወቴ እየተደቀነ ሲጋረድ ተፊቴ ልከላው ብሞክር ክፉ ክፉነ የእናቴን መከራ እሾህ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ ከአቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ
ሰጥቶ ይበለው ዘግብ እንጂ ገብቶ ማደረ